የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ጥር 5 2012 ዓመተ ምህረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ከአንድ ወር ተኩል በፊት በደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉ የዩኒቨርሲቲ ተማሪዎች ውስጥ 21 መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው ቤተሰቦች ግን እስካሁን ድረስ ምንም የሰሙት ነገር አለመኖሩን ለአሜሪካ ድምጽ ተናገሩ።
በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን። የተወለደ ዘመድ ያው ያየ እንኳን ደስ አላችሁ ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛ ሆነን ከከረም ያው ሁለት ወር ማለት ነው። በ21 ህዳር 21 የተአገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ።
ካነጋገርናቸው ቤተሰቦች መካከል አንዱ ነው የሰማችኋቸው። ዝርዝር ዘገባውን ቆይታችሁ ታደምጣላችሁ። በሌላ በኩል ባለፉት 6 ወራት በዩናይትድ ስቴትስ እና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዝ ድጋፍ መገኘቱን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል።
የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያውን የሚያውቁት እነሱ ስለሆነ አግባ ብቻውን ብዙ ትርጉም የለውም በሚል አንድ ድምጽ አሰምተናል።
ዘገባ አለን። ወጣቶች በብሔራዊ የበጎ ፈቃድ አገልግሎት ላይ የሚሳተፉበትን መርሃ ግብር አዘጋጅቼ ጨርሻለሁ ብሏል የሰላም ሚኒስቴር። በምሽቱ ይደመጣል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ለአጫጭር ዜናዎች ካፕታን ስዩም ጋር እተዋችኋለሁ።
የትግራይ መገናኛ ብዙሃን ድርጅት 2 ሰራተኞቼ በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ታስረውብኛል ሲል አስታውቋል። የታሰሩት ጋዜጠኛ ዳዊት ከበደና የምስል ቀረጻ ባለሙያው ባህሉ ውቤ የተባሉ ግለሰቦች እንደሆኑ የድርጅቱ ዋና ስራ አስኪያጅ አቶ ተሻለ በቀለ ተናግረዋል። አቶ ተሻለ ሁለቱ ግለሰቦች ወደ አሶሳ ያመሩት ከስራ ጋር በተገናኘ ምክንያት እንደሆነ ተናግረዋል።
የትግራይ መገናኛ ብዙሃን ድርጅት ዋና ስራ አስኪያጅ አቶ ተሻለ በቀለ ሁለት የድርጅቱ ሰራተኞች ትናንት አሶሳ ከተማ ውስጥ መታሰራቸውን ተናግረዋል። ቁጥጥር ስር የዋሉት ጋዜጠኛ ዳዊት ከበደና
የቤንሻንጉል ጉሙዝ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ የተባሉ ሰራተኞች ወደ ክልሉ ከመምጣታቸው በፊት ፈቃድ ማግኘት እንደነበረባቸው ገልጸዋል።
መጥቶ ቀረጻ ላይ ያሉ ነው የታሰሩ የሚል መረጃ እንደሌላ ሰው እኛ የሚሰማ ነው። የህዝብ አስተያየት መሰብሰብ ከሆነ ቢያንስ ይህን ስራ ለመስራት አስበናል ብሎ ኢንፎርም ቢያደርጉ ለስራቸው መሳካት ከፍተኛ ድርሻ ይኖረዋል ብዬ ነው የማስበው። ና ይህን አልተናገሩ።
የአሶሳ ፖሊስ ኮሚሽን አዛዥ ኢንስፔክተር ኡስማን አስጠቄ ደግሞ ግለሰቦቹን ያሰርናቸው ማንነታቸውን ለማጣራት ነው፣ ቃላቸውን ከተቀበልን በኋላ እንለቃቸዋለን ማለታቸውን ዘጋቢያችን አኩር መልካ ነግሮናል። የተባበሩት መንግስታት ድርጅት ሁለት ኤርትራውያን ጥገኝነት ጠያቂዎች ትሪፖሊ ውስጥ መገደላቸውን በጽኑ እንዳሳዘነው ገልጿል። ባለፈው ሐሙስ ትሪፖሊ ውስጥ በተጠለሉበት ስፍራ መገደላቸውን ነው የመንግስታቱ ድርጅት የጠቆመው። የኢራን ፕሬዚዳንት ሐሰን ሩሃኒ የዩክሬን የመንገደኞች ጀትን በስህተት ተመትቶ መከስከስን በሚመለከት ሲናገሩ ይቅርታ የማይደረግለት ተግባር ነው ብለዋል። ለእርምጃው ተጠያቂ የሆኑትን ለመቅጣትም ዛሬ ቃል ገብተዋል። ሩሃኒ በቴሌቪዥን ባደረጉት ንግግር ልዩ ችሎት እንደሚቋቋምና የፍርዱን ሂደት መላው ዓለም እንደሚመለከተውም ተናግረዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ የጋቢና መሰናዶዎች ወደሚቀርቡበት ምዕራፍ እንሻገር።
ሀብታሙ፣ ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ك ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉት ከዩኒቨርሲቲ ተማሪዎች ውስጥ 21ዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው ቤተሰቦች ግን እስካሁን ድረስ ምንም የሰሙት ነገር አለመኖሩን ለአሜሪካ ድምጽ ተናግረዋል። የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ብለዋል። እገታውን የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑንም ተናግረዋል። ጽዮን ግርማ ዝርዝር አላት።
እንዳነጋገርናቸው ቤተሰቦች ገለጻ በደምቢዶሎ ዩኒቨርሲቲ ከአንድ ወር ተኩል በፊት የተፈጠረውን ግጭትና ረብሻ ሸሽተው ወደ ትውልድ ቀያቸውና ቤተሰቦቻቸው ለመመለስ መንገድ የጀመሩ የዩኒቨርሲቲ ተማሪዎች ግቢውን ለቀው የወጡት ህዳር 21 ቀን 2012 ዓመተ ምህረት ነው። ተማሪዎቹ ከህዳር 23 ቀን ጀምሮ በተለያዩ ቀናትና ሰዓታት የነርሱ ባልሆነ የስልክ ቁጥር ለቤተሰቦቻቸው ስልክ እየደወሉ ጫካ ውስጥ መታገታቸውንና ያገቷቸው ሰዎችም ታጣቂዎች መሆናቸውን፣ ገንዘብ ወይም ሌላ ነገር እንደማይፈልጉ፣ ጉዳያቸው ከመንግስት ጋር ብቻ መሆኑን በስልክ እንደነገሯቸው ገልጸዋል። የተማሪዎቹ መታገት ይፋ የሆነውና መገናኛ ብዙሃን መዘገብ የጀመሩት እገታው ተፈጸመ ከተባለ ከአንድ ወር ከአስር ቀናት በኋላ ጉዳዩ በማህበራዊ ሚዲያ ላይ ከወጣ በኋላ ነው። ወላጆች ለአሜሪካ ድምጽ ሲናገሩ የልጆቻቸው ጉዳይ ትኩረት እንዲያገኝ የክልሉ መንግስት ባለስልጣናትን ሲያነጋግሩና አንዳንዶቹም ደምቢዶሎ ዩኒቨርሲቲ ድረስ ሄደው ምላሽ ሲያጡ ወደ ብዙሃን መገናኛ መሄዳቸውን ይገልጻሉ። ተማሪዎቹ ይገኙበታል ስለተባለው ቦታም የመረጃ ፍንጭ የሰጠችው በደምቢዶሎ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበረች የምትናገረው ተማሪ አስመራ ሹሜ ናት። አስመራ የምትለው በዩኒቨርሲቲ ውስጥ ረብሻ ሲነሳ አስጊ የነበረው ከአማራ ክልል ለመጡ ተማሪዎች በመሆኑ ለጊዜውም ቢሆን ገለል ማለታችን ጥሩ እንደሆነ ከሌሎች ተማሪዎች ስለተነገረን በአብዛኛው ተቀራራቢ አካባቢ የሆነ ልጆች ተሰባስበን በመኪና ተሳፍረን በጋምቤላ በኩል መንገድ ጀመርን ብላናለች። ነገር ግን በደምቢዶሎ እና በጋምቤላ መካከል ሱድ የምትባል ቦታ ላይ ከመኪና እንዳስወረዷቸውና ወደ ጫካ እንደወሰዷቸው እርሷን በመካከሉ አምልጣ ጫካ ውስጥ ተሸሽጋ ከቆየች በኋላ በሶስተኛው ቀን ወደ መንገዱ ስትወጣ አንድ የአካባቢው ነዋሪ የሆኑ አባት እንዳተረፏት ትናገራለች። ጫካ ውስጥ የቀሩት ደግሞ 17 የዩኒቨርሲቲው ተማሪዎች እንደሆኑ 13 ሴቶችና 4 ወንዶች መሆናቸውን ሁሉንም በስም ጠቅሳ ነግራናለች። ቅዳሜ ዕለት ይህን ጉዳይ በተመለከተ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በበኩላቸው ተማሪዎቹ መታገታቸውን አረጋግጠው አሁን ታግተው ያሉት 5 የደምቢዶሎ ዩኒቨርሲቲ ተማሪዎችና 1 ወንድ ደግሞ የአካባቢው ነዋሪ ሆነ ተማሪ መሆናቸውን ተናግረዋል። 13 ሴትና 8 ወንድ በድምሩ 21 ተማሪዎች ደግሞ መለቀቃቸውን ገልጸዋል። አቶ ንጉሱ በገለጹት መሰረት ታግተው የነበሩት ተማሪዎች ቁጥር 27 ነው። ልጆቻቸው እንደታገቱባቸው ከሚገልጹ ቤተሰቦች መካከል በአማራ ክልል በሰሜን ጎንደርና በጎጃም ነዋሪዎች መሆናቸውን የገለጹልን 6 ቤተሰቦች አነጋግረናል። 6ቱም ልጆቻቸው ስለመለቀቃቸው የሚያውቁት ነገር እንደሌለ ይናገራሉ። ስማቸው ቢገለጽ ለልጆቻቸው አደጋ ሊሆን ስለሚችል እንድናቆየው ጠይቀውናል።
ምንም የሰማነው ነገር የለንም። ያው ዜና ላይ ሰማን፣ ያው ግማሾች ተለቀዋል፣ ግማሾችን ደግሞ እየጠበቅን ነው፣ እናስለቃለን የሚል ነገር ሰማን። በቃ በትዕግስት እነሱን እየጠበቅን ነው። አሁን ማለት ሌላም የሰማነው ነገርም የለም፣ ያናገርነው አካልም አሁን ይዘን የለም። ያው እነሱን እየጠበቅን ነው። ከእንግዲህ ግን ያው ማይሆን ከሆነ ወደ መንግስት እንሄዳለን፣ ወደሚመለከተው አካል እንሄዳለን ብለን አስበናል።
ከእናንተ መካከል እንግዲህ ስትደዋወሉ እንደነበረ እርስ በርሳችሁ አንድ ቤተሰብ ለአንድ ቤተሰብ ስትጠያየቁ እንደነበረ ገልጸውልኛል። እና የተለቀቀ ሰው አለ የሰማችሁ?
ምንም የለም። ሁላችን እንደዋወላለን፣ የሁሉም ቤተሰብ ባንድ። ምንም የተለቀቀ ሰው የለም እስካሁን ድረስ። የደወለ ሰውም የለም፣ የተደወለለት ወላጅ የለም፣ ምንም ነገር የለም። በቃ
የሄዳችሁት ያናገራችሁት የመንግስት ባለስልጣን አለ? ከዛ በኋላ በቅዳሜና በሰኞ መካከል
አይ አልሄድንም። ግን ምናልባት አንዳንድ ያው ሰዎች ለመደወል ሞክረን ነበር። አይ ይለቀቃሉ፣ ያው በትዕግስት እንጠብቅ የሚል ነገር ነው የተሰጠን እንጂ ወደ መስሪያ ቤት አልገባንም። ከእንግዲህ በኋላ ግን እንገባለን ብለን አስበናል። ምናልባት እንግዲህ ነገን ከነገም በኋላ አይተን ያለውን ነገር መንግስት እውነታውን ነው የሚናገር አይዋሸንም የሚለውን ነገር ነው የያዝነው። ነገር የለንም፣ ያው በትዕግስት ቁጭ ብለን እየጠበቅን ያለ ነው።
ሌሎች የሁለት ተማሪ ቤተሰቦችም አነጋግረናል። እኛ ድሀ አርሶ አደሮች ነን፣ ልጆቻችንን በችግር ነው ያሳደግ ነው ብለዋል። ስለመለቀቃቸውም የሚያውቁት ነገር እንደሌለ ጨምረው አስረድተዋል።
መንግስታችን ያው ተለቋቸዋል ለፍቻለሁ ብሏል። በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን። የተወለደ ዘመድ ያው ያየ እንኳን ደስ አላችሁ ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛ ሆነን ከከረምን ያው ሁለት ወር ማለት ነው። በ21 ህዳር 21 የተአገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን። ቤተሰቡ በሙሉ ያው በጣም ልጇም በስራ ሲከብዳት ትረዳት ነበረ። ልጅቱ በጣም ተፈቃጅ ልጅ ናት። ለእናት አባቷ በጣም ታዝናለች። በዚያ ምክንያት ያን ታሳቢ በማድረግ በፍየቱ ያው በጣም ጎዳ ብላብኛለች። ስለዚህ ግን አሁን ለአንድ ቀን ደግሞ እስኪ ብለን እንድሳ የለም ወሬ ሆኖ አሁንም ዙረን ወደ ለቅሳችን ነው የገባነ። እያለቀስን እያነባን ወለላችን ነው ዙረን የወደቅ ነው።
ልጅና ችግር መልቀሳ ነው ያለው። የሰማት ነገር የለኝም። ልጅ ድማ ለቅሶ ቀረች። ልጅና አልቀስ ነው ትምህርት ቤት ከሄደችው ቀረች። ቢበዙ የመንግስት እንደተረከባት ብዙ ትምህርት ቤት እንደሄደ ቀረች። በዛው ጥጣት እንዲ ያልሆነ ነው ብኛ ቀምጫ ያለ አይምሮዬንም አላውቀውም። አገልጋይ ልጄ ነበረች። ተለቀቁ ብለው አስደስተውን ነበር። ተለቀቁ የተባለ ወሬም ምሉ አይሁጅ ጠፋን ሄደ።
አልተለቀቁም ስት ወሬ ብቻ ነው ያው በቲቪ ነው እንጂ የሰማን ምንም ነገር የነሱ ወደ እኛ የደወሉ ነገር የለም። አደረስን ድምፅ ነገር እስካሁን የለም።
የሌላዋ ተማሪ ቤተሰብ በበኩላቸው የልጆቻቸውን መታገት ከሰሙ በኋላ ወዲያውኑ ከጎጃም ወደ ዩኒቨርሲቲው ሄደው ለመከታተል ሞክረው እንደነበር ይናገራሉ።
ልጆች ይለቅቃሉ እናንተ ትሞታላችሁ ብሎ አንገራገሩን። ሁሎችም ስናመለክት እንደገና ሄደን ለቀምት ደግሞ ሁለት ሶስት ቀን አደርነ አጠራን። ስንደውልላቸው ስልክ ተቀብለናል። ችግር የለም ልጆች ይገባሉ። ነገ ምሸ ስንደውላቸው ማልዳ ይገባሉ ይላሉ። ማልዳ ስንደውላቸው ምሸ ይገባሉ ይላሉ። ዛሬ ድረስ ው
በወቅቱ ስልክ ተቀብለው ለመጡት የዩኒቨርሲቲው አመራሮች አሁንም ሲደውሉ እኛ አካባቢውን ለቀን ወጥተናል እንዳሏቸውና ስለ ልጆቻቸው የሚያውቁት ነገር እንደሌለ እንደነገሯቸው ይገልጻሉ። የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ታገቱ የተባሉት ተማሪዎች መንግስት ባደረገው ክትትል መለቀቃቸውን እንደሚያውቁ ተናግረዋል።
አሁን እንግዲህ የተለቀቁት ከመንግስት አካል እጅ ነው ያሉት ያቸው ወይም ወደ ትምህርት ቤታቸው የሚመለሱበት ሁኔታ ይመቻቻል።
የቀሩትስ አሁን አሉ የተባሉትስ አምስቱ ስለ እነሱ የሚታወቅ ነገር አለ?
እኔ የእነሱ ኢንፎርም የለኝም፣ ግን ሁሉም የታገቱት ይለቀቃሉ የሚል እምነትም አቋምም አለ። በሀገራችን አጋችና ታጋች ሊኖር አይችልም። መንግስቱ ያለበት ሀገር ነው። አጋችና ታጋች ሊኖር አይችልም።
ኮሎኔል አበበ አሁን ኖሮ አይደለም የምንነጋገረው
ስለኖረ እኮ እርምጃ ተወስዶ ህግ የማስከበር ስራ እየተሰራ ስለሆነ ይሄ በዚህ መንገድ አይተን
የተለቀቁት ወጣቶች ተማሪዎች የጤንነታቸው ሁኔታ ምን ይመስላል? ያሉበት ሁኔታ
እንደደረሰኝ ኢንፎርሜሽን ሰላም ናቸው።
ምንም የደረሰባቸው ችግር የለም።
እንግዲህ ጫካ ውስጥ ስትጂ ስትታገሽ ራሱ ሳይኮሎጂ ሰው ይሰራል፣ ይጨነቃል። የአእምሮ ጭንቀት ሊደርስባቸው ይችላል። ይሄ እንግዲህ ታጣቂ ማለት ህገወጥ ጫካ ውስጥ ሆኖ በሰው ልጅ ላይ አረመናዊ ጭካኔ መብት የሰውን የተፈጥሯዊ መብት እና ተፈጥሯዊ መብት የሚገፍ እንዳሻው የሚያደርግ አካል ማለት ነው። ታጣቂ ህገወጥ ማለት ድሮውም ቢሆን ማለት ነው። ስለዚህ ከዚህ ኃይል ይህ ኃይል ጥሩ ነገር ይሰራል ብለሽ ማሰብ ጥሩ እንትን አይደለም። ግን ሰዎቹ ልጆቹ የደረሰባቸው ችግር
እነዚህ ታጣቂዎች እነማን ናቸው?
የኦነግ ሸኔ ታጣቂ።
በዚህ ጉዳይ ላይ የሚነሱና ማብራሪያ የሚሹ ጥያቄዎችን ለማንሳት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረታሪያት አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ለዛሬ አልተሳካልንም። በነገው ምሽት ደግሞ ተከታትለን ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ስለምታዳምጡን እናመሰግናለን። ባለፉት 6 ወራት በዩናይትድ ስቴትስና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዝ ድጋፍ መገኘቱን በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ተናገሩ። ዋና መቀመጫቸውን ዋሽንግተን ዲሲ ላይ ካደረጉ ዓለም አቀፍ የገንዘብ ተቋማትና ከተለያየ የዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችን በአብነት የጠቀሱት አምባሳደሩ ከዚህ ባሻገር አሜሪካውያንና ትውልደ ኢትዮጵያውያን ባለሀብቶች ኢትዮጵያ ውስጥ እንዲንቀሳቀሱ ለማስቻል ያለሙ ተግባሮች መፈጸማቸውንም አብራርተዋል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል።
ያለፈው መንፈቅ ዓመት በዩናይትድ ስቴትስ እና ኢትዮጵያ መካከል ባለው ፖለቲካዊ፣ ምጣኔ ሀብታዊና የሕዝብ ለሕዝብ ግንኙነት ረገድ መልካም እርምጃዎች የተመዘገቡበት እንደነበረ ከሰሞኑ ለጋዜጠኞች ያብራሩት አምባሳደር ፍጹም አረጋ በፖለቲካው መስክ በህዳሴው ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብፅ ሰላማዊ መፍትሄ ላይ እንዲደርሱ አሜሪካ የጀመረችውን የታዛቢነት ሚና አንስተዋል። ከተለያዩ የአሜሪካ የሕዝብ እንደራሴዎች ጋር የተደረጉ አበረታች ውይይቶችንም ጠቅሰዋል። በሁለቱ ሀገራት መካከል ያሉ የጦር ትብብር ምዕራፎችን አውስተዋል።
ዘጠነኛው የኢትዮጵያና የአሜሪካ የመከላከያ ዓመታዊ መደበኛ ስብሰባ እንደዚሁ በፔንታገን አዘጋጅነት ማለትም በመከላከያ ሚኒስትር በአሜሪካ የመከላከያ ሚኒስቴር አዘጋጅነት እዚሁ ዋሽንግተን ዲሲ ውስጥ ተካሂደዋል። በዋናነት በአፍሪካ ቀንድ እና አካባቢው የሚታዩ አለመረጋጋቶችን መሰረታዊ በሆነ መንገድ የሚፈታበት አግባብ ላይ በሰላምና በደህንነት ጉዳይ ላይ የመከረን የነበረው
ምጣኔ ሀብትን በተመለከተ ዩናይትድ ስቴትስ ኢትዮጵያ የጀመረችውን የሀገር በቀል ምጣኔ ሀብት የመገንባት መርሃ ግብርን የልማት እንቅስቃሴዋን ለማገዝ ተዋጽኦ ማበርከቷን የተናገሩት አምባሳደር ፍጹም በተለይ ደግሞ መቀመጫቸውን በዩናይትድ ስቴትስ ያደረጉ ዓለም አቀፍ የገንዘብ ተቋማትን ሚና ጠቅሰዋል።
የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ መደበኛ ጉባኤ ላይ በንቃት በመሳተፍ በዋናነት ጠቅላይ ሚኒስትር አብይ በኢኮኖሚ ዘርፍ ላይ የአገር በቀል ማሻሻያ ፕሮግራም በሚል ያቀረቡትን ለማስተዋወቅና እሱን ደግሞ የኢኮኖሚ ማሻሻያ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። እንደተከታተላችሁት ያንን ካጤኑ በኋላ ከሶስት ወር ተኩል በኋላ የአይኤምኤፍ 2.9 ቢሊዮን የአሜሪካን ዶላር ለሶስት ዓመት የሚውል ድጋፍ ፋይናንስ ያጸደቁበት ሁኔታ እንዳለ ይታወቃል። የዓለም ባንክም በተመሳሳይ ወደ 3 ቢሊዮን የሚጠጋ እንደዚሁ ድጋፍ እያደረገ ይገኛል ማለት ነው።
ከዚህ በተጨማሪ ከተለያዩ የዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችንም ለአብነት ጠቅሰዋል።
የሚሌኒየም ቻሌንጅ ኮርፖሬሽን የሚባል የአሜሪካ መንግስት ተቋም አለ። ይህ ተቋም ለውጥ በሚያደርጉ ሀገሮች ወይም ደግሞ አንዳንድ የአሜሪካ መመዘኛዎችን የሚያሟሉ በሶስት ዘርፎች ላይ በዋናነት ከሂውማን ራይት ጋር ከዲሞክራሲ እንዲሁም ደግሞ የኢኮኖሚክ ነጻነት ጋር በተያያዘ መመዘኛዎችን ለሚያሟሉ 20 መመዘኛዎች በእነዚህ ስር በአንደኛው 8 በሁለቱ 6 መመዘኛዎች አሉ። 20 መመዘኛዎችን ከ50% በላይ ለሚያመጡ ሀገሮች የኮምፓክት ሰፖርት በሚል ገንዘብ በድጋፍ የሚሰጥበት፣ ሁለተኛው ያንን ለማያሟሉ ግን ደግሞ ለዛ የቀረበ ውጤት ለሚያስመዘግቡ ደግሞ እንደዚሁ የትረሽሆልድ ሰፖርት የሚባል የሚሰጧቸው ድጋፎች አሉ። ኢትዮጵያ ለትረሽሆልድ ሰፖርት አልፋለች። ስለዚህ ከእሱ ጋር የሚያያዝ ድጋፍ እናገኛለን።
ከ25 ዓመታት ቆይታ በኋላ በ2025 የጎረጎሳውያኑ አቆጣጠር እንዲጠናቀቅ እቅድ በተያዘለት የአፍሪካ እድገት ዕድል ድንጋጌ በመጻሩ አጎአ ጉዳይ ምክክር መደረጉም ተገልጸዋል። የድንጋጌዎቻቸውን ለአሜሪካ ገበያ እንዲያቀርቡ እስከ መፍቀድ የሚደርስ ጥቅም እንደነበረው አይዘነጋም።
አጎአ በ25 ይቋረጣል ተብሎ ነው የሚጠበቀው። እሱ በ25 ከሚቋረጥ ወደፊት የሚቀጥልበት ሁኔታ አንዱ ነው። ሌላው ደግሞ በአጎአ ብቻ ተገቢ ድጋፍ ልናገኝ አልቻለም። የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያውን የሚያውቁት እነሱ ስለሆነ ወደ አሜሪካ ገበያ በተሻለ መንገድ በምግብ ኢንዱስትሪ ፋይቶ ሳኒተሪ የሚባል ሪኳየርመንቶች በሌሎችም ሴክተሮች ያሉትን መመዘኛዎች በቀላሉ አልፈው የአሜሪካ ገበያ ውስጥ መሸጥና የበለጠ ኤክስፖርታችን ሊያሳድጉ ይችላል። ኢንቨስትመንታችንን ስራ እድላችንን ሊያሳድጉ ይችላል። አጎአ ብቻውን ብዙ ትርጉም የለውም በሚል አንድ ድምፅ አሰምተናል። በአሜሪካ በኩል የቀረበው አዲስ የቢልድ አክት በሚባል ባይፓርቲዚያን ወይም ደግሞ የሪፐብሊካንም የዲሞክራትም ኮንግረስ አባላት በጋራ ሆነው ያጸደቁት ህግ አለ። ያን ህግ ተከትሎ ዴቨሎፕመንት ፋይናንስ ኮርፖሬሽን የሚባል ተቋቁሟል። ይህ ኮርፖሬሽን በአፍሪካ ትልቅ ድጋፍ እንዲያደርግ እንፈልጋለን፣ ኢንቨስትመንት እንዲያጠናክር አስበን ያቋቋምነው በሚልም ገልጸዋል።
ከዚህ በተጨማሪ በዩናይትድ ስቴትስ ውስጥ ስመጥር የሆኑ ኩባንያ ተወካዮችን ጨምሮ የተለያዩ የንግድ ማህበረሰብ አባላት ወደ ኢትዮጵያ ቀንተው እንዲጎበኙ መደረጉም ተወስቷል። አምባሳደር ፍጹም አረጋ የህዝብ ለህዝብ ግንኙነትን በተመለከተ የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር የአዲስ አበባ ጉብኝት ጠቅሰዋል። ጉብኝቱ የሁለቱን ከተሞች እህትማማችነት ግንኙነት ለማሻሻል ምጣኔ ሀብታዊና የንግድ ትስስርን ለማጠንከር እንደሚያግዝ፣ በዋሽንግተን ዲሲ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያንን የሚመጥን ምላሽም እንደሚያመጣ ተስፋ እንዳላቸው አጋርተዋል። አድማጮች፣ በዕለቱ የተነሱ ተጨማሪ ነጥቦችን በቀጣይ መሰናዶዎቻችን እናነሳሳለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። የኢትዮጵያ የሰላም ሚኒስቴር ለሚቀጥሉት 10 ዓመታት በተግባር ላይ የሚውል የብሔራዊ የበጎ ፈቃድ የማህበረሰብ አገልግሎት ፕሮግራም እድሜያቸው ከ18 እስከ 35 ያሉ ስራ አጥተው ለተቀመጡ ወጣቶች እያዘጋጀ መሆኑን አስታውቋል። ይህ ፕሮግራም ወጣቶችን ከማብቃት በዘለለም የአገር ፍቅር እንዲኖራቸውና በራስ መተማመናቸውን እንዲያዳብሩ እንዲሁም ደግሞ የስራ እድል እንዲያገኙ የሚያግዝ መሆኑ ተነግሯል። እንደሚከተለው ይደመጣል። የሰላም ሚኒስቴር በቀጣይ 10 ዓመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ እድሜያቸው ከ18 እስከ 35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀነራል ናቸው።
ለሚኒስቴር መስሪያ ቤታችን ከተሰጡት ተልእኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እኛው ዙር ግን ትኩረት ያደረግነው በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከቴክኒክና ሙያ ትምህርት ቤት ሊሆን ይችላል፣ ከፍተኛ ትምህርት ተቋማት ሊሆን ይችላል፣ በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ፣ በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም፣ ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከ18 እስከ 35 ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከመሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለ3 ወራት ነው። ለ3 ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለ3 ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው።
ከ3 ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለ1 አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል።
ምዝገባ አሁን ለጊዜ የጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው ምዝገባው የተጀመረው። እስከ ጥር 15 ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስትር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በ15 ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ 15 ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም 1 አመት የአገልግሎት ይሰጣሉ። ከ3 ወር ስልጠና በኋላ የሚሰጡት የ1 አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው። በተጨማሪም ደግሞ በዚህ ቆይታቸው ጊዜ ሕክምና፣ ትራንስፖርት የመሳሰሉ መሰረታዊ አገልግሎቶችን በነፃ እንዲያገኙ ከመንግስት ተቋማት ጋር በጋራ ሆነን እንሰራለን ማለት ነው። ከአገልግሎት በኋላ የስራ እድል እንዲፈጠርላቸው ከስራ እድል ፈጠራ ኮሚሽን ጋር በጣም በተጣብቀን እየሰራን ነው ማለት ነው። ፕሮግራሙን ከእነሱ ጋር ተናበር ነው እየሰራን ያለን።
ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ።
በተደጋጋሚ አሁን ወጣቶች ወደ እኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት የአካል ብቃታቸው ላይ ጠዋትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሊዩ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አታችመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኛል።
ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር 10,000 ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከ50,000 እስከ 100,000 የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ 12 ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል ደግሞ በተለያዩ ጉዳዮች ላይ የእናንተን ሀሳቦች የምንሰማበት ሰዓት ነው። አሁን ላይ ባለው ሁኔታ ሴት የፖለቲካ አመራሮች በብዛት አይታዩም። በቀጣዩ ምርጫ የሴቶችን ተሳትፎ
እንደረፍ ደጁ ይባላል። ሴቶች ወደ ምርጫ እንዲመጡ እንደኔ ሀሳብ የመጀመሪያው ነገር ለሴቶቹ ሀይል የሚሆናቸው ሰው ያስፈልጋል ብዬ ነው የማስበው እና ማለት መጀመሪያ ድጋፍ አጠገብ ካለ ሰው ይጀምራል። የመጀመሪያ የሚያስፈልጋቸው ሰው አጠገባቸው ያሉ ሰዎች፣ ቤተሰቦቻቸው፣ አጋሮቻቸው፣ ጓደኞቻቸው ሪል በነዛ ሴቶች ያምናሉ ወይ፣ በሴቶቹ አቅም በሴቶቹ ማንነት ላይ ማመን ከቻልን ማለት እነሱ ማመን የሚችሉ ከሆነ ሴቶቹ ራሳቸው ላይ ማመን የማይችሉበት ምንም ምክንያት የለም እና ስለዚህ የኔን ጥያቄ እንዲሰማልኝ ወይም የኔ ጥያቄ ሪል ለሌሎች እንዲደርስልኝ እንደኔ አይነት ሴት መመረጧ እንደኔ አይነት ሴት መኖር እየተፈጠረ ያለውን ነገር እሷ እንደምትሰራልኝ አምንባታለሁ። ሲቀጥል እሷን ምን መረዳት ትችላለች ከሌሎቹ በላይ ይመስለኛል።
ሳምራ መስማ ማለት እንደኔ አመለካከት መጀመሪያ ማለት እነሱ ለእነሱ ቦታ መስጠት አስፈላጊ ነው ብዬ አስባለሁ እና ቀጥታ ውሳኔዎች በወንዶች ብቻ እንዳይወሰን ማድረግ ዋነኛው ነገር ነው ብዬ አስባለሁ። ከወንድ በተለየ በጣም የውጣሉ ብዬ ማስበው ነገር ወንድ ሶሻል ዘዴዎችን በመጠቀም ሶሳይቲን ድረሳቸው ማቅረብ ይችላሉ ብዬ አስባለሁ።
አምላክ ሳበጋሻው ይባላል። በመጀመሪያ ማለት ነው እኔ እንደሚመስለኝ እድሉ ስላልሰጣቸው ይመስለኛል እስካሁን እዛ ቦታ ላይ የሌሉት ሴቶች ወይም ደግሞ እዛ ቦታ ላይ ቆመው ያን ውሳኔ ለመወሰን የሚያስችላቸውን ብቃት የሚያስጨብጣቸው ስልጠና ስላልሰጣቸው ይመስለኛል በመጀመሪያ ማለት ነው ቦታው ላይ የሌሉት። ሲቀጥል ደግሞ ይሄ ወንድ ነው ሮሉን መጫወት ያለበት የሚለው አይዲያ የለቀቀን አይመስለኝም። አሁንም ቢሆን ያም ኢፌክት አለው ብዬ አስባለሁ። ሴቶች ስልጣን ላይ ቢመጡ ጥሩነቱ ምንድን ነው? አንደኛ መንግስት በሚሰራው ስራ ላይ ሴቶች ምን ያህል ኢምፓክት እንደሚደርጉ ምክንያቱም ስለዚህ የእነሱን ፖይንት ኦፍ ቪው የማሳየት እንትን ይኖራቸዋል ማለት ነው። በሌላ በተጨማሪ ደግሞ አሁን ያሉ ወጣቶች ሴቶች በጣም ጎበዞች ናቸው። በብዙ ቦታ ላይ እየተሳተፉ ነው ያሉት። በጣም ብዙ ስራ እየሰሩ ያሉ ሴቶች አሉ እና ስለዚህ አንድ ችግር ሲፈጠር በሀገር ጉዳይም በአንድ መልኩ ብቻ ሳይሆን በብዙ መልኩ የመፍታት ብቃት አላቸው ብዬ አስባለሁ።
አስተያየቶቻችሁን ስላደረሳችሁ እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡልን። ፕሮግራሙን በመምራት አብሬያችሁ
ይዤላችሁ ያመሸሁት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ሞክቢል ያበሩ ነው። ደህና ደሩ። መልካም ምሽት።
Americati.